Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በኮንሶ ሁለት አርሶ አደሮች መገደላቸው ተዘግቧል። የማቹ ሞሌ አዛዥ አባት አቶ አዛዥ አሬዴ ቪጄ በታጣቂዎች ተገሎብኛል ይላሉ።
ልጄ የልጆች አባት ነው። ዋና ሙያው አሳ ማረድና መተዳደር ሲሆን እዛ ማሰልጠኛ ውስጥ ካብ እየሰራ ከጓደኛው ጋር እየተከረ ኮንትራት እየወሰደ ካብ ይሰራ ነበር። እዛ በዛ አጋጣሚ ነው እይታ ግንሶ ሊሞት የቻለው እንጂ በፖለቲካ ጉዳዮች ውስጥ ምንም አይነት ተሳትፎ አልነበረውም።
ዝርዝሩን በምሽቱ አብይ ርዕስ ይዘናል።
መደበኛው ሳምንታዊ ቅንብር ሐኪሞን ይጠይቁ በሁለተኛው አጋማሽ ይጠብቋቸው።
ሌሎች ቅንብሮችና ዘገባዎች አሉን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ማክሰኞ መጋቢት 6 2008 ዓ.ም ዝግጅታችን ጋር ተረኛ አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜናዎች እናቀርባለን። የአውሮፓ ህብረት ለብሩንዲ መንግስት ከሚሰጠው አንዳንድ እርዳታ ለማቆም መወሰኑ እንዳሳዘናት ብሩንዲ ገልጻለች። የብሩንዲ መንግስት በሀገሪቱ በመካሄድ ላይ ላለው ግጭት ፖለቲካዊ መፍትሄ ለማግኘት በቂ ጥረት አላደረገም በሚል የአውሮፓ ህብረት በቀጥታ ያቀርብለት የነበረውን የገንዘብ እርዳታ ቆሟል። ካለፈው ዓመት ሚያዝያ ወር አንስቶ ብሩንዲ ውስጥ በሚካሄደው ግጭት ከ400 በላይ ህዝብ አልቋል። በብሩንዲ ለሚካሄደው ግጭትና ለሰብአዊ መብት አለመከበር የፕሬዝደንት ፒየር እንኩርንዚዛ መንግስት ተጠያቂ እንደሚያደርግ የአውሮፓ ህብረት ገልጿል። የአውሮፓ ህብረት እንደ አውሮፓ አቆጣጠር ከ2014 እስከ 2020 ዓ.ም ለሚሆን ጊዜ ለብሩንዲ የሰጠው እርዳታ በ480 ሚሊዮን ይገመታል። የብሩንዲ የውጭ ጉዳይ ሚኒስትር ኤሌን ኒያሚትዌ ሀገራቸው እርዳታ የሚያስፈልጋት ቢሆንም የአውሮፓ ህብረት ውሳኔ ለመላ ታዳጊ ሀገሮች ትምህርት ነው ብለዋል። በውጭ ረድኤት ላይ ከመተማመን ይልቅ ታዳጊ ሀገሮች ራሳቸውን ለመቻል መጣር እንዳለባቸው ያስተምራል ብለዋል።
የደቡብ ሱዳን ለሁለት ዓመታት ያህል ሲካሄድ የቆየው የእርስ በርስ ጦርነት ባስከተለው የምጣኔ ሀብት ችግር ሳቢያ በዓለም ዙሪያ ያሉ ኤምባሲ ሰራተኞቿ ብዛት እየቀነሰች መሆኑ ተገለጠ። የአገሪቱ የውጭ ጉዳይ ሚኒስትር ባርናባ ሜሪያል ቤንጃሚን አገሪቱ 10 ዲፕሎማሲያዊ ሚስዮኖችን በዓለም ዙሪያ ትዘጋለች የሚለው ወሬ አስተባብለዋል። ይሁንና አገሪቱ ለአንዳንድ ኤምባሲዎቿ የኪራይ ገንዘብ መክፈሉን እንዳቆመች አምነዋል። በደረሰብን የምጣኔ ሀብት ቀውስ ሳቢያ ወጪ ለመቀነስ ተገደናል፣ ኤምባሲው ሰራተኞቻችንም ቁጥር እየቀነስን ነው ሲሉ የውጭ ጉዳይ ሚኒስትሩ ትላንት ማምሻው ላይ ለአሜሪካ ድምጽ ራዲዮ በደቡብ ሱዳን ፕሮግራማችን ላይ ገልጠዋል። ሰራተኞች የሚቀነሱባቸው ኤምባሲዎች ካይሮን በመሳሰሉ በርካታ ሰራተኞች ያሉባቸው እንደሆኑም የውጭ ጉዳይ ሚኒስትሩ ጠቁመዋል። ለመገናኛ ብዙኃን ለመግለጽ ፍቃድ የሌለው በደቡብ ሱዳን የውጭ ጉዳይ ሚኒስቴር ያለ ምንጭ በገለጸው መሰረት ግን ካይሮ ያለው የደቡብ ሱዳን ኤምባሲ ካለፈው ታህሳስ ወር አንስቶ ኪራይ ባለመክፈሉ ቦታውን እንዲለቅ በባለቤቱ ተጠይቋል። በሮማና በፓሪስ ያሉ አከራዮችም እንደዚሁ ኪራይ ባለመከፈሉ የሱዳን መንግስት ፍርድ ቤት እንዲቀርብ ጠይቀዋል። ይኸው ምንጭ ጠቁሟል። የደቡብ ሱዳን የውጭ ጉዳይ ሚኒስትር በካይሮ ያለው ኤምባሲ ቤቱን እንዲለቅ መጠየቁን አስተባብለዋል። መስሪያ ቤታቸው ኪራይ መክፈል ማዘግየቱን ግን አልካዱም።
የምዕራብ አፍሪቃዊቱ ሀገር አይቮሪ ኮስት ግራንድ ባሳም ከተማ መንገዶችና የባህር ዳርቻ መዝናኛዎች በወታደሮች ሲጠረነፉ ውለዋል። በከተማይቱ ላይ ከትላንት በስቲያ በተጣለ የሽብር አደጋ 18 ሰዎች መገደላቸው ተገልጿል። ዘጋቢያችን ሪቻርድ ግሪን ሊላከው ዘገባ አለ። ሰለሞን አባቴ ያቀርበዋል።
ከተገደሉት 15ቱ ሲቪሎች መሆናቸውን የአገር ግዛት ሚኒስትሩ ሐመድ ባካዮኮ አስታውቀዋል። ሦስቱ ወታደሮች ናቸው። ከአጥቂዎቹ ወገን ደግሞ ቀደም ሲል 6 መገደላቸው ተነግሮ የነበረ ቢሆንም ሚኒስትሩ ግን 3 ብቻ መሆናቸውን ገልጸዋል። የአይቮሪ ኮስት ፕሬዚደንት አላሳን ዋታራ ትናንት ምሽት ላይ ለሀገራቸው ሕዝብ በቴሌቪዥን ቀርበው ንግግር ባደረጉበት ወቅት የሦስት ቀናት ብሔራዊ ሐዘን እንዲሆን አውጀዋል።
ዊ ላኮትዲቫር ደቡ ደቡ ፑር ኮምባትር ለላሽ
አሁን አይቮሪ ኮስት ቀጥብላ ትቆማለች። በቆቋቦቻችን ለመዋጋትና ህዝቧን ለመጠበቅ ቀጥብላ ትቆማለች። ሽብርተኞች ወደ ልማት ከምናደርገው ጉዞ እንዲያዘገዩን አንፈቅድላቸውም። ይልቅ በተቃራኒው እነዚህ አድራጎቶች የእያንዳንዱን የአይቮሪ ኮስት ዜጋ የዕለት ተዕለት ሕይወት ለማሻሻል የምታደርገውን የተባበረች አይቮሪ ኮስት ራዕይ ያጠናክራሉ እንጂ።
ይህንን ደቡብ ምስራቅ አይቮሪ ኮስት ላይ የሚገኘውን የግራንድ ባሳምን ሆቴሎች ኢላማ ያደረገ ጥቃት ያደረስኩት እኔ ነኝ ሲል የአልቃይዳው የሰሜን አፍሪካ ክንፍ አልቃይዳ በእስላማዊ ማግሬብ የሚባለው ቡድን ኃላፊነት ወስዷል። ከተገደሉት መካከል 4 ፈረንሳውያንና አንዲት ጀርመናዊት የሚገኙ ሲሆን ሌሎች 33 ሰዎች ጉዳት ደርሶባቸዋል። ዩናይትድ ስቴትስ ጥቃቱን የአራዊት አድራጎት ስትል አውግዛ የአይቮሪ ኮስትና የፈረንሳይ ወታደሮች የበለጠ ሕይወት ከጥፋት ለማዳን ላደረጉት መዋደቅ አድናቆቷን ገልጻለች። የአይቮሪ ኮስትና የምዕራብ አፍሪካም የንግድ መናኸሪያ ናት ከምትባለው አቢዣን በስተ ምስራቅ 40 ኪሎ ሜትር ላይ የምትገኘው ታሪካዊቱ ግራንድ ባሳም ሀገሪቱ የፈረንሳይ ቅኝ በነበረችበት ዘመን መናገሻ ነበረች። ግራንድ ባሳም በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት የተመዘገበች ከተማ ነች።
የማዕከላዊ ሶማሊያ ነዋሪዎች በከባድ የታጠቁ የአልሻባብ አማጽያን በባህር ጠረፍ በሚገኘው መንደራቸው አካባቢ ሚሊሻዎች ጋር ተኩስ መለዋወጣቸው ተዘገበ። ዘገባው እንደዘረዘረው ይህ ዘገባ የተሰማው የከተማይቱ የቴሌኮሙኒኬሽን አገልግሎት ሰኞ ከሰዓት በኋላ ሙሉ በሙሉ ከመቋረጡ በፊት ነው። አማጽያኑ በሶስት ጀልባዎች ይጓዙ እንደነበርና በአካባቢ ሚሊሻዎች ጋር ተኩስ እንደተለዋወጡ የገለጠው አንድ የአካባቢው ነዋሪ ዓላማቸው ምን እንደሆነ አልገባንም ይላል። ወሬው እንደተሰማም የኮሚኒኬሽን ግንኙነት እንደተቋረጠ ተመልክቷል። ከሁለት ቀናት በፊት በማዕከላዊ ሶማሊያ ያሉ የአልሻባብ አማጽያን በሐራርዴርና በሆቢዮ ከተሞች መካከል ያለውን የቴሌኮሙኒኬሽን አገልግሎት ዘግተው ወይም አቋርጠው ነበር። አማጽያኑ ከአሳ አስጋሪዎች ጋር በርካታ ጀልባዎችን ዘርፈው እንደሄዱ አንድ የአካባቢው ነዋሪ ለአሜሪካ ድምጽ ራዲዮ የሶማልኛ አገልግሎት ጠቁሟል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሶሪያ ከነበሩት የሩሲያ የመጀመሪያ አይሮፕላኖች ክፍል ዛሬ ከሶሪያ እንደወጡ የሩሲያ መከላከያ ሚኒስትር አስታውቋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን አብዛኛውን ኃይሎቻቸው ከሶሪያ እንደሚያስወጡ ማስታወቃቸው ይታወሳል። የሩሲያ ኃይሎች ለአምስት ወራት ያህል የሶሪያውን ፕሬዚደንት በመደገፍ ሲዋጉ እንደቆዩ ይታወቃል። የሩሲያ ወታደራዊ ኃይል በሶሪያ የነበረውን ተልዕኮ በአብዛኛው በማከናወኑ እንደሚወጣ ፑቲን ትላንት ተናግረው ነበር። የተባበሩት መንግስታት ድርጅት ልዩ የሶሪያ ልዑክ ስቴፈን ደ ሚስቱራ ትልቅ ኩነት ነው በማለት የፕሬዚደንት ፑቲን ውሳኔን አሞግሰዋል። ጄኔቫ በሚካሄደው የሰላም ንግግር ላይ ተጽዕኖ ይኖረዋል የሚል ተስፋ እንዳላቸውም ገልጸዋል።
ኡመር ዘቸቸን የተባለ የጽንፈኛው እስላማዊ አሸባሪ ቡድን ከፍተኛ አመራር በደረሰበት ጉዳት መገደሉን ዩናይትድ ስቴትስ አስታወቀች። የቆሰለውም አሜሪካ ከአንድ ሳምንት በፊት እሱን ኢላማ በማድረግ ባካሄደችው የአየር ድብደባ እንደሆነ ተገልጧል። የዩናይትድ ስቴትስ መከላከያ ሚኒስትር ባለስልጣናት ኡመር አልሺሻን ሂጃዊዲያን የተባለ ስብሰባ ላይ እንዳለበት የከፈተው ጥቃት ከሌሎች 12 የቡድኑ አማጽያን ጋር ተገድለዋል ብለው ነበር። ኋላ ደግሞ በሕይወት መትረፉን ጠቁሞ ትላንት እንዳረፈ ነው የተነገረው። የሟቹ ስም ታራካን ባስትራቪሊ ሲሆን ሺሻኒ የአመፅ ስሙ ወይም የበረሃ ስሙ ነው። ከጽንፈኛው ቡድን ከፍተኛ ብቃት ያላቸው ወታደራዊ አዛዦች አንዱ እንደነበርም ታውቋል። ዩናይትድ ስቴትስ እሱን ላስያዘ ሰው የ5 ሚሊዮን ዶላር ሽልማት እንደምትሰጥ አስታውቃ ነበር። የአሜሪካ ባለስልጣናት እንደሚሉት ለጂሃዳውያኑ በመከላከያ ሚኒስትርነት ደረጃ ይታይ የነበረ ሰው ነው። እንደ አውሮፓውያን የዘመን አቆጣጠር በ2006 ዓ.ም ከጆርጂያ ወታደራዊ ኃይል ጋር ተሰልፎ የሩሲያ ኃይሎችን ከመውጋቱ በፊት በቼቼን አማጺነት የሩሲያ ወታደራዊ ኃይልን ተዋግቷል። በ2008 ዓ.ም ደግሞ የሩሲያ ወታደሮችን ይወጋ ነበር። ከአራት ዓመታት በኋላም ሶሪያ ሄዶ የባዕዳን ተዋጊዎች ግብረ አበር ኃይል መሪ ሆነ። እስላማዊ መንግስት ነኝ የሚለው ኃይል ሶሪያ እንደገባም በሰሜን ሶሪያ የጂሃዳውያኑ ወታደራዊ ኃይል መሪ ሆነ።
በመጨረሻም ዩናይትድ ስቴትስ ወደ ኩባ መጓዝን አስመልክቶ የጣለችውን እገዳ ለቀቅ አድርጋለች። ኩባውያን ለዩናይትድ ስቴትስ የገንዘብ ተቋማት ያላቸውን ተደራሽነትና በዩናይትድ ስቴትስ ለመስራት ያላቸውን እድል አስፍታለች። አዲሱ ህግ የወጣው ፕሬዚደንት ባራክ ኦባማ ኩባን ለመጎብኘት በሚዘጋጁበት ወቅት ነው። አንድ የዩናይትድ ስቴትስ ፕሬዚደንት ለ90 ዓመታት በሚጠጋ ጊዜ ውስጥ ኩባን ሲገበኝ ለመጀመሪያ ጊዜ ሊሆን ነው። በፊደል ካስትሮ የተመራ ኃይል በዩናይትድ ስቴትስ ይደገፍ የነበረውን የአምባገነኑ ባቲስታ መንግስትን ከገለበጠ በኋላ ሁለቱ ሀገሮች ለ50 ዓመታት ያህል በጠላትነት ሲታያዩ ቆይተዋል። ፕሬዚደንት ኦባማ እና የኩባ ፕሬዚደንት ራውል ካስትሮ አቻምና ዲፕሎማሲያዊ ግንኙነት ማደሳቸው ይታወሳል። የንግድ ማዕቀቦች ተነስተው በዋሽንግተንና በሃቫና ኤምባሲዎች ከፍተዋል። በያዝነው ዓመት ደግሞ የአሜሪካ አይሮፕላኖች በካሪቢያን ባህር ወደምትገኘው ደሴት ሀገር ኩባ መደበኛ በረራ ያደርጋሉ። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከስርጭት መሐንዲሱ ጆ ጊልና ከፕሮግራም አቀናባሪያችን ንጉሱ ታምሬ ጋር የምሽቱ አስተናጋጆች አሉላ ከበደና
አዳነች ፍስሐየንን የሰዓቱን የዓለም ዜና ነበር ያሰማናችሁ። አሁን ቆየት ብለው ከሚሰሙት ዝግጅቶቻችን አንዱን እናስቀድማለን። ለኢህአዴግ ጥፋት መነሻው ህዝብ ያሰማው ቅሬታ አይደለም ተባለ።
ጥፋቱ በቅሬታዎች ላይ ሳይሆን ከዛ ያዘለለም በሀገሪቱ የተንሰራፋው አፈና፣ የዲሞክራሲ እጦት፣ የህግ የበላይነት መጥፋት፣ ተጠያቂነት ያለመኖር፣ ሰብአዊ መብቶች መዳፈን እና መሰረታዊ በሆኑ ስርዓቱን በሚገልጹ ጉዳዮች ላይ ምንም ነገር አላሉ።
የአረና ትግራይ ፓርቲና የመድረክ አመራር አባል አቶ ገብሩ አስራት ናቸው። ከሌሎች ሁለት የፖለቲካ ትንታኞች ጋር በጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ሪፖርት ላይ በመጽሔቱ ክፍል ትንታኔ ያቀርባሉ። አድማጮች፣ አሁን በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የምሽቱ አብይ ርዕስ እንሻገር። ኮንሶ ከወረዳ ወደ ዞን ትደግ በሚል በህዝብ የተነሳ ጥያቄ ሳቢያ ሰዎች እየተገደሉና እየታሰሩ ነው ሲሉ ነዋሪዎች ገለጡ። በዚህም ምክንያት እሁድ ዕለት ሁለት ሰዎች በታጣቂዎች ተገድለዋል ነው ያሉት። ጽዮን ግርማ የሟቾቹን አባትና አጎት አነጋግራ ተከታዩን አጠናቅራለች።
በኮንሶ የሚገኙ ወደ 55,000 የሚሆኑ ነዋሪዎች አንድ ላይ ተፈራርመው ኮንሶ ከወረዳ ወደ ዞን ከፍ ይበል የሚል ጥያቄ በማቅረባቸው ምክንያት ጥያቄውን ለመንግስት ካቀረቡት የኮሚቴ አባላት መካከል አንዱ መታሰራቸውን፣ ሌሎች ደግሞ በስጋት ተሸሽገው እንደሚገኙ ከነዚሁ የኮሚቴ አባላት መካከል አራቱ ለአሜሪካ ድምጽ ገልጸዋል። ይህንንም ተከትሎ በመንግስት ታጣቂዎች ከፍተኛ ጫና በከተማው እየተካሄደና ደከቱ በተባለች ቀበሌ ሁለት አርሶ አደሮች እሁድ ዕለት መገደላቸውን ተናግረዋል። ህይወታቸው አለፈ ከተባለው አርሶ አደር አንዱ የሟች ሞሌ አዛዥ አባት አቶ አዛዥ አሬሮ በአስተርጓሚ አማካኝነት ለአሜሪካ ድምጽ ሲናገሩ በማያውቁት ምክንያት የልጃቸው ህይወት እንዳለፈና ይህንኑ ህዝብና መንግስት እንዲፈርዳቸው ለመናገር የስልክ ኔትወርክ የሚያገኙበት ድረስ በእግራቸው ተጉዘው እንደመጡ ተናግረዋል። ልጄ የልጆች አባት አርሶ አደር ነበር ይላሉ።
ሞሌ አዛዥ አንተን አዛዥ ይሸሞሌ እናህያ አቀመዬ ዋሽንቱ አይለለኔ ወሬ አንዴ ያህን ልት ሰንበጣ ሰንበጣ የወሬ አንዲ
እለቱ እሁድ ነው። ሰዓት ወደ 6 ሰዓት አካባቢ ነው። ሰራዊት ልዩ ኃይል የሚባለው ሰራዊት ቀበሌ ጽህፈት ቤት መጥቶ ቀበሌውን የተቆለፈውን ከሰባበረ በኋላ አንድ ሳያስቀር የሁሉንም መዝጊያ ከሰባበረ በኋላ ውስጥ ያለውን አንድ ባንድ አይቶ ከዚያ በኋላ ወደሚቀጥለው ገበሬ ማሰልጠኛ ማዕከል አለ፣ እዛ ሄዶ እንደዚያው ሰባበረ ቁጭ አለ። የእሳቸው ልጅ አቶ ሞሌ አዛዥ የሚባለው እዛ ገበሬ ማሰልጠኛ ውስጥ ስራ ነው የሚሰራው፣ ተከራይቶ ማለት ነው። ኮንትራት ወስዶ ስራ ሲሰራ፣ የዕለት ስራ ሲሰራ የት መጣ ሳይባል የቀሟች ጓደኛው ጋር የዕለት ተግባራቸውን ሲያከናውኑ፣ ሌሎችም ከድግስ ቤት ከእርሻ የሚመለሱ ከአምልኮ ቦታ የሚመለሱ ቀኑ እሁድ እንደመሆኑ መጠን ከአክም አምልኮ ቦታ የሚመለሱ ሰዎች ከየት መጣ ሳይባል መጀመሪያ የጭስ ቦምብ ማፈንዳት ጀመሩ። ከዛ በኋላ አይናቸው ጨለመ። የት መጣ ሳይባል ጥይት ተተኮሰ። ይሄ ልጅ
በዚህ አጋጣሚ ጥይት አግኝቶት ሊወድቅ ይችላል።
አባት ልጃቸው የሞተበትን ምክንያት ያውቁ እንደሆነ በማህበረሰብ ውስጥ ስለነበረው ተሳትፎም ተጠይቀው
ልጄ አርሶ አደር ነው፣ የልጆች አባት ነው። ዋና ሙያው አርሶ አደር እርሻ ማረስና መተዳደር ሲሆን እዛ ማሰልጠኛ ውስጥ ካብ እየሰራ ከጓደኛው ጋር እየተከረ ኮንትራት እየወሰደ ካብ ይሰራ ነበር። በዛ አጋጣሚ ነው ጥይት አግኝቶ ሊሞት የቻለው እንጂ በፖለቲካ ጉዳዮች ውስጥ ምንም አይነት ተሳትፎ አልነበረውም።
ሌላው ሟች አቶ ፋንታይ ጎርጊስ ሲሆን ስለ ሁኔታው ያስረዱት ደግሞ አጎቱ አቶ ኮምበሬ ኮንቴሽ ናቸው። የወንድማቸው ልጅ አርሶ አደርና በድንጋይ ፈለጣ ስራ ይተዳደር እንደነበር ይገልጻሉ።
እናስኒ ከመ ገብረና ስልጠኛ ከረቷ እና ወርዳ ሚዲያ አንጎል እንዳላና አፎ ነክነን እንደዚህ እናይ ሚና
የወንድሜው ልጅ ታይ ጎርጊስ አርሶ አደር ነው። እዛ ገበሬ ማሰልጠኛ ጣቢያ ውስጥ ከአርሶ አደርነት በተጨማሪ ካብ ይሰሩ ነበር። እዛ ውስጥ አጋጣሚ ሆኖ ማሰልጠኛው በመኪና ወደ ውስጥ የሚያስገባ መኪና መንገድ ዳር ነበር። እኔ በወቅቱ እዛ አልነበርኩም። ጩኸቱ ወደ ተነሳበት እግር እንደ መራኝ ሮጬ ሲሄድ ህዝብ በከፍተኛ ሁኔታ የህዝብ ክምችት ነበር። የወንድሜ ልጅ መውደቁንም አላረጋገጥኩም። በኋላ የኋላ ሰው ተመቶ ሞቷል ሲባል ሁለት ሰው ተመቶ በጥይት ሞቷል ሲባል ሳረጋግጥ አንዱ አቶ ፋንታዬ ጊዮርጊስ የወንድሜ ልጅ ከሟቾቹ አንዱ መሆኑን አረጋግጬ በኃይለኛ ሐዘን ተመትቼ ወደ ቤተ ተመልሼ ይኸው ለቅሶ ላይ ነው የሚገኘው።
በኮንሶ ለተቃውሞ ዋና መነሻ ከወረዳ ወደ ዞን ከፍ እንዲል የቀረበው ጥያቄ መሆኑን ይህን ጥያቄ ለመንግስት እንድናቀርብ ተወክለናል ያሉ የኮሚቴ አባላት ይናገራሉ። የዚህ ኮሚቴ አባላት ቁጥር 12 ሲሆን አንዱ በእስር ላይ እንደሆኑም ይገልጻሉ። ሌሎቹ ደግሞ የእስር ስጋት ስላለብን ያለነው አስቸጋሪ በሆነ ቦታ ተደብቀን ነው ይላሉ። ከነዚህ ውስጥ አራቱን አነጋግረናቸው ነበር። ከዚህ ኮሚቴ አባላት አንዱ አቶ ወርቄ ሰዓለ ውድለት ስለተፈጠረው ሁኔታ ሲናገሩ
ተቆጥ በሚባል ቀበሌ ውስጥ ለመግባት ከአራት አቅጣጫ ወደ 79 ክልሉ ልዩ ኃይል ለመግባት ጥረት ሲያደርግ የአካባቢው ሽማግሌዎችና የአካባቢው ሕብረተሰብ ሰፈራችን ሰላም ነው ለመንግስት ገብጽናላቸው ብለው ሽማግሌዎች መጥተው ተመልሷቸው በመጡበት መንገድ ወደ ኋላ ተመልሰው ሄዱ፣ ጠዋት ላይ ማለት ነው። ከዛ በኋላ ወጥተው ወደ ደበና ቀበሌ ሲሄዱ ያው እኛ ሕብረተሰቡ የዚህ ጥያቄ አድራሽ አባል ስለሆን እያንዳንዱ እንቅስቃሴ ያለው ሁኔታ ያው ሕብረተሰቡ ስለሚነግረን ወደ ደበና ቀበሌ ሲሄዱ እንደዛው በስልክ ደውለውልን ነበረ። እዛ ሄደው ከሕብረተሰቡ ጋር የሌለን ትምህርት ገብተው ሕብረተሰቡ እኛ ሰላማዊ ሕዝብ ሆነን እያለን ለምንድን ነው የምትመጡብን ብሎ ሲያነሱ ያው የጥይት ሩምታ ሲያዘንባቸው ያን ሁለት ሰው እንደሞተና ለሁለት ሰው እንደቆሰለ ነው መረጃ ያለን። ምክንያቱም እኛ ነጻነት ኖሮ በህብረተሰቡ እንቀሳቀስ ሰዎች አይደለም።
ሌላው የኮሚቴ አባል አቶ አቤል ለሚታ በኮንሶ ስላለ ሁኔታ ሲናገሩ ህጉን ተከትለው በጽሁፍ ላቀረቡት ጥያቄ በጽሁፍ መልስ እንዳላገኙ ገልጸው ጥያቄውን ካቀረቡበት ጊዜ ጀምረው በአስጨናቂ ሁኔታ ውስጥ እንደሆኑ ይናገራሉ።
በርካታ የደቡብ ልዩ ኃይሎች አካባቢን ተቆጣጥሮ እስከ አሁን ድረስ መኖሩ ነው የምናውቀው። ነገር ግን የሳቸው ያስቀምጡ ሀሳብ ሙሉ በሙሉ ከእውነታ የራቀ መሆኑን ነው እኔ የማውቀው። ለአብነት ራሱ በአካባቢ የነበረው ልዩ ኃይል ወደ 8 መኪና ወደ ቀበራችን መግባቱ ነው የምታውቀው። ስለዚህ ምንም የለም የምለው ትናንትና ከየት መጥቶ ነው። ከዚህ ውጭ ደግሞ ባለፈው የተቀመጠው የመስከረም 29 ፒቲሽኑ ወይም የዞን ጥያቄ የተጠየቀበት ቀን ላይ የወጣውን ሰዎች እነዚህ ለዩኔስኮ በዓል እየመጡ ነው የሚለውን ለማረጋገጥ ያህል የክልሉ ጸጥታ ዘርፍ ኃላፊ የኮሚሽኑ ኃላፊ ነበረው አቶ ፊዝሮ የሚባለው ራሱ በዕለቱ በቦታው እንደነበረና ሰዎችን እንዳየ ነገሮች ሁሉ አይቶ ሰዎችን ስብሰባቸውን ከጨረሱ በኋላ በሰላማዊ በአጭር ጊዜ ውስጥ መበታተን ሁሉ ጭምር ሲመሰክር የነበረ ጉዳይ ነው። ነገር ግን ኮሚሽኑ መዋሸቱ በጣም የሚያሳዝን ነው። ከአንድ ባለስልጣን እንደዚህ አይነት ውሸት ለመጀመሪያ ጊዜ መስማቴ ነው በእውነት።
ይህን ጉዳይ በተመለከተ ምላሽ እንዲሰጡን የክልሉ ፖሊስ ኮሚሽነር አቶ ፍስሐ ጋረደው ጋር ደጋግመን ደውለን ስልካቸው ባለመነሳቱ ምላሽ ማግኘት አልቻልንም። ነገር ግን ይህንኑ አካባቢ በተመለከተ ባለፈው አርብ ጠይቀናቸው ነበር።
ኮንሶ ኢትዮ ኬንያ ደቡባዊ ድንበር ጀምሮ እስከ አዲስ አበባ የሚዘልቅ ሀይዌይ ያለበት የሚያልፍበት ፍጹም ሰላማዊ በሆነ መንገድ የካራት ከተማን ጨምሮ በመላው የኮንሶ ገጠር ቀበሌያት ውስጥ ያለ አርሶ አደር የልማት ስራውን የሚሰራበት ፍጹም ሰላማዊ የሆነ እንቅስቃሴ የሚካሄድበት አካባቢ ነው።
በኮንሶ ወረዳን ወደ ዞን ከፍ ለማድረግ የቀረበው ጥያቄ በሰላማዊ መንገድ እንደተመለሰና ከተማዋ ሰላም እንደሆነች በቃለ ምልልስ ወቅት ጨምረው አስረድተው ነበር።
ሸዋ ዞን አዳማ ከተማ በሚገኘው የአዳማ ዩኒቨርሲቲ ትላንት ማታ የተማሪዎች ተቃውሞ መካሄዱን የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ ባልደረባችን ያነጋገሩ ተማሪዎች ገልጸዋል። ተማሪዎች በዩኒቨርሲቲው ቅጥር ግቢ ውስጥ ተቃውሞ ሲያሰሙ የፖሊስና የመከላከያ ሰራዊት አባላት ደርሰው ድብደባ እንደፈጸሙባቸው ተናግረዋል። የዩኒቨርሲቲው ፕሬዚዳንት ስለ ሰልፉና ደረሰ ስለተባለው ድብደባ ተጠይቀው ወሬው እንደደረሳቸው የበለጠ መግለጽ እንደሚችሉ ለዘጋቢያችን ዘገባውን ላጠናቀረችው የኦሮምኛ ክፍል ባልደረባ ጃለኔ ገመዳ ገልጸዋል። በቄለም ወለጋ ዞን ጅማ ሆሮ ወረዳ ኑኑ ከተማም ባለፉት 4 ወራት እየተካሄደ ያለውን ሰልፍ አደራጅታችኋል በመባል የአካባቢው ጸጥታ ኃይሎች ነዋሪውን እያሰሩ መሆኑ ለባልደረባችን ቱጅቤ ኩሳ ገልጸዋል። የክልሉ መንግስት ግን አስተባብሏል። ትዝታ በላቸው የሁለቱን ዘገባዎች ዝርዝር ይዛለች።
በአዳማ ዩኒቨርሲቲ የሳይንስና ቴክኖሎጂ ግቢ ውስጥ ተማሪዎች በሁለት ቦታ ተከፍለው የሚኖሩ ሲሆን ይህም ከ3ኛ እስከ 5ኛ ዓመት ያሉና የአንደኛና የሁለተኛ ዓመት ተማሪዎች ተብሎ የተከፈለ መሆኑ ታውቋል። የትላንት ማታው የአዳማ ዩኒቨርሲቲ ተማሪዎች ተቃውሞ የተጀመረው ከምሽቱ 3 ሰዓት ላይ ከ3ኛ እስከ 5ኛ ዓመት ተማሪዎች በሚኖሩበት የትምህርት ቤቱ ቅጥር ግቢ እንደነበር ጥቃት ይደርስብኛል በማለት ስሙ እንዳይጠቀስ የጠየቀ ተማሪ ገልጿል።
ጆሌን ስርባን ጀልቀቤ ሞቱማን ኩንንቡልቹ ይህን ጆሌ ደኛ አቦ ቆንጀሩ ቢበነካነ ጀጥቃ ጆሌን
ተማሪዎች መጀመሪያ በዘፈን ጀመሩና ከዚያም ይህ መንግስት አያስተዳድረንም፣ ለፈሰሰው የኦሮሞ ልጆች ደም ካሳ ይከፈል እያሉ መፈክር ማሰማት ጀመሩ።
ታጣቂዎች ከውጪ ወደ ግቢ እንዳይገቡ ለማድረግ ተማሪው በሩን በድንጋይ ዘግቶ እንደነበር ያነጋገረን ተማሪ ገልጿል። የሆነ ሆኖ ግቢው ውስጥ የሚገኝ የኦሮሚያ ልዩ ፖሊስ አስለቃሽ ጢስ በመጠቀም ሰልፉን ለመበተን ችሏል ብሏል። ዘግየት ብሎ ግን በግቢው ሌላ አቅጣጫ የፌደራል ልዩ ኃይል ወደ ግቢው መግባቱን በመስማት ተማሪው ወደ የመኝታ ክፍሉ መግባቱን ገልጿል። ሆኖም የአንደኛና የሁለተኛ ዓመት ተማሪዎች ከሌላ አቅጣጫ መፈክር ማሰማት ጀመሩ ይላል። እኩለ ሌሊት ሊሆን 1 ሰዓት ሲቀረው ከምሽቱ 5 ሰዓት ላይ የአጋዚና የፌደራል ኃይል የተማሪዎችን መኝታ ክፍል እየሰበሩ በመግባት ተማሪዎችን እያስወጡ በሸክላ ላይ በእንብርክክ እንዲሄዱ ካደረጉ በኋላ ወደ ግቢው የስፖርት ሜዳ ይዘውን ሄዱ ይላል ሌላ ስሙ እንዳይጠቀስ የጠየቀ ተማሪ።
በራክሳን ጪሳ በረታ ሁልክረ ገልጠኝ ንድቦችናዳ በጪሳ ጉባር አንዱቢጫዳ ቀዊ ገረውቱ
ሜዳው ላይ በሆዳችሁ ተኙ አሉን። ወደ ጎን ዙረን አጠገባችን ካለው ተማሪ ጋር እንዳንነጋገር ነው። ከላይ የረገጡን መቀመጫችንን በጠመንጃ እየወጉ ከሌሊቱ 5 ሰዓት ተኩል ላይ ያስተኙን እስከ ንጋት እዚያው እብርድ ላይ አቆዩን።
ድንገቱ የደረሰው እመኝታ ክፍላቸው እያሉ በመሆኑ አብዛኞቹ ተማሪዎች ልብስ ያለበሱ መሆናቸውን ተማሪው ጨምሮ ገልጿል። የአዳማ ዩኒቨርሲቲ ፕሬዝደንት ጃንግ ሊ ስለ ጉዳዩ ተጠይቀው ከግቢው ጸጥታ ክፍል ሪፖርት ደርሶኛል፣ ነገር ግን በዚህ ጉዳይ ላይ መልስ መስጠት አልችልም፣ ወደ ግቢው የህዝብ ግንኙነት ቢሮ ወይንም ደህንነት ክፍል ደውሉ ብለዋል። ስልክ ሊሰጡን ቃል የገቡ ቢሆንም መልሰን ስንደውል ግን ስልኩን አላነሱም። ይህ በእንዲህ እንዳለ በቄለም ወለጋ ዞን ጅማ ሆሮ ወረዳ ኑኑ ከተማ ውስጥ ባለፉት 4 ወራት እየተካሄደ ያለውን ሰልፍ አቀናጅታችኋል በማለት የአካባቢው የጸጥታ ኃይሎች ህዝቡን እያሰሩ እየገረፉና ከቤት እንዳይወጣ እያገቱ ነው ሲሉ ስማቸው እንዳይጠቀስ የጠየቁ የአካባቢው ነዋሪ ገልጸውልናል።
ማቲኒ ገድ እንደሙ ከራራን ደሙ ሶኪንናማይ መናናማት ዳጋ ከንጉሩ ፖሊሲዳ መናናማ ፎዳናማ መስታቲንናማ መኒ
ሰው መንገድ ላይ መሄድ አይችልም። በየሰው ቤት ላይ ድንጋይ የሚወረውረው ፖሊስ ነው። የቤት መስኮቶች ተሰባብረዋል። የፖሊስ ሰራዊት አስከትለው ከተማው ውስጥ በመዘዋወር የሰው ቤት ይሰባብራሉ። ሰውን ወደ ቤት ተመለስ ይያሉ በገበሬው ላይ ሳይቀር አስለቃሽ ጋዝ ይለቁብናል።
በተለይም ወጣቱን ካዩ እያሳደዱ ይዘው ያስራሉ። ሰው ምንም ነገር መናገር አይችልም። ከትላንት ማታ ጀምረው በየሰው ቤት እየዞሩ ሰዎችን እየያዙ በማሰር ላይ ይገኛሉ ሲሉም እኚሁ የኑኑ ከተማ ነዋሪ አክለው አስረድተዋል። የኑኑ ከተማ ነዋሪዎች ስላቀረቡት ስሞታ ከመንግስት በኩል መልስ ለማግኘት ወደ ጅማ ሆሮ ወረዳ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦሄደድ ኃላፊ አቶ ነብዩ ራጋ ደውለን ነበር። ለስብሰባ ነቀምቴ ከተማ እንደሚገኙ ገልጸውልን የናስመልክቶ የደረሳቸው መረጃ ካለ ጠይቀን ይህን ብለውናል።
ከፈነት ያማከሰን በእኑ ዋንሮሞ ወደ ወለትሬነት ስለካሱ ደንደና ካናንድሮ ረኮንቴ እንጂ ዋናከኝ
አሁን ያለውን ሁኔታ አላውቅም። ከዚህ በፊት በወረዳችን ምንም የተከሰተ ነገር የለም። ሰው ተዋከበ ተጎዳ የሚባለው እውነት አይደለም። አንዳንድ ቦታዎች ትንሽ ችግር ነበር፣ ግን የተለየ እርምጃም አልተወሰደም። አዎ ተማሪው ሰልፍ ወጥተው ነበር፣ የኃይል እርምጃ ግን አልተወሰደም።
አቶ ነብዩ ራጋ በጅማ ሆሮ ወረዳ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ቢሮ ኃላፊ ናቸው።
አድማጮች፣ አሁን በወቅታዊ የኢትዮጵያ ጉዳዮች ላይ የሚያተኩር ልዩ ቅንብር ነው። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባለፈው ሐሙስ ለፓርላማቸው ባቀረቡት ዘገባ በኦሮሚያና በሌሎችም አካባቢዎች ለተፈጠረው የህዝብ ቅሬታ ፓርቲና መንግስቴ ኃላፊ ናቸው ብለዋል። ለመሆኑ ይህ ማለት ምንድን ነው? ኃላፊነት መወሰድ ሲባልስ እስከ ምን ይደርሳል ሲል ይንደረደራል። በዚህና በሌሎችም የጠቅላይ ሚኒስትሩ ሪፖርት ላይ ሶስት እንግዶች ለትንታኔ ተጋብዘዋል። ሁለቱ ከኢትዮጵያ ናቸው። አቶ ገብሩ አስራት የአረና ትግራይ ፓርቲና የመድረክ አመራር አባል፣ አቶ አበባው አያሌው በአዲስ አበባ ዩኒቨርሲቲ የታሪክና የስነ ጥበብ መምህር፣ እንዲሁም ከዚህ ከዩናይት ስቴትስ ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስና የህገ መንግስት ጉዳዮች መምህር። ያወያያቸው አዲሱ አበበ ነው። ከጠቅላይ ሚኒስትር ኃይለ ማርያም ሪፖርት አንድ ዘለላ ነቅሶ በማውጣት ነው የሚንደረደረው።
ሌላ አካል ላይ ጣት ከመቀሰር ይልቅ ችግሩ የራሳችን እንደሆነ አሁንም አስምረን መሄድ አለብን። የህዝቡን ጥያቄዎች ፈጥኖ ምላሽ ባለመስጠት ምክንያት ከህዝብ ጋር ቅራኔ ውስጥ እየገባን መጥተናል። ከአሁን በኋላ አርሶ አደራችንም ሆነ የከተማ ነዋሪ በትከሻው ላይ ተጣብቆ መኖር አይቻልም።
በኦሮሚያና በሌሎችም አካባቢዎች ለተፈጠረው የህዝብ ቅሬታ ነው የሚሉት። የህዝብ ቅሬታ ፓርቲና መንግስቴ ኃላፊ ናቸው። በማንም ላይ ጣት አንቀስርም። ቶሎ መልስ ብንሰጥ ኖሮ ከዚያ አንደርስም ነውና ባጭሩ ምን ማለት ነው? አንድ ፓርቲ ወይም መንግስት ጥፋቱን አመነ ሲባል ምን ማለት ነው? እስከ ምን ድረስ ይሄዳል? አቶ ገብሩ ከርሶ ልጀምር ከአዲስ አበባ።
መልካም። ጠቅላይ ሚኒስትሩን ንግግር ከአሁን በፊትም አዳምጫለሁ፣ አሁንም ሰምቼዋለሁ። ኢህአዴግ በተለያዩ ጊዜያት ይቅርታዎችን ይጠይቅ ነበር። ለምሳሌ ከሁለት ዓመት በፊት ይመስለኛል መብራት በተደጋጋሚ ይቋረጥና ይጠፋ ስለነበር በአዲስ ዓመት ፓርላማ መክፈቻ ፕሬዚዳንቱ ለዚህ ይቅርታ እንጠይቃለን ብለዋል። ግን ዋናው ጉዳይ በምን ጉዳይ ላይ ነው ይቅርታ እየጠየቁ ያሉት የሚለው ነው ወሳኝ የሚሆነው ይመስለኝ። በኦሮሚያም ትግራይም በአማራም በደቡብ በሁሉም የሀገራችን ክፍሎች እየታዩ ያሉ ክስተቶች ተመሳሳይ ናቸው። ግን ይቅርታ መጠየቅ ያለበት በክስተቶቹ ላይ መሆን የለበትም። ጥፋቱ ከዛ የዘለለ በቅሬታዎች ላይ ሳይሆን ከዛ የዘለለ ነው። እነዚህ ክስተቶች ናቸው ምንጩና ዋና ምክንያቱ። በሀገሪቱ የተንሰራፋው አፈና፣ የዲሞክራሲ እጦት፣ የህግ የበላይነት መጥፋት፣ ተጠያቂነት ያለመኖር፣ ሰብአዊ መብቶች መዳፈን እና መሰረታዊ በሆኑ ስርዓቱን በሚገልጹ ጉዳዮች ላይ ምንም ነገር አላሉም። የአዲስ አበባ ማስተር ፕላን ጉዳይ፣ የቅማንት ጉዳይ፣ የወልቃይት ጉዳይ፣ የኦሮሚያ ሌሎች ጉዳዮች፣ እነዚህን ባለመመለሳችን ይቅርታ እንጠይቃለን ቢሉ በጣም እስማማ ነበር፣ ይመቸኝም ነበር፣ ይስማማኝ ነበር። አሁን ያሉት ግን ቅሬታዎች አሉ፣ እነዚህን ቅሬታዎች ፈጥነን መመለሳችን ነው ያሉትና ጭራሽ ህዝቡ ከሚያነሳውና ከተፈጠረውም ችግር አንጻር ተፈጥሮ ካለውም ቀውስ አንጻር ሲታይ የሚመጥን ሆኖ አልታየኝም።
የህዝብን ቅሬታ በተመለከተ ጥፋተኛ ነን ኃላፊነት እንወስዳለን ሲባል እስከ ምን ይሄዳል ነው ጥያቄ። አቶ ገብሩ ያልጠቀሱት ነገር ካለ አቶ አበባ ወደርሶ ልምጣ፣ በኋላ ፕሮፌሰር አልማርያም ጋር ሄዳለሁ። ከህግ አኳያም እንዲያዩት አቶ አበባ።
እኔ ትንሽ ጉራማይሌ ነው የሆነብኝ። በአንድ በኩል ለመጀመሪያ ጊዜ አይ እኛን ራሳችንን እንመርምር የሚል ነገር በአደባባይ መናገራቸው ነው። ተወካዮች ምክር ቤት በቴሌቪዥን በሬዲዮም ይሄን መናገራቸው አንድ እንግዳ የሆነብኝ ነገር ይሄ ነው። ለህዝቡም አዲስ አበባ ውስጥ እንግዳ የሆነና መነጋገሪያ የሆነ እንደው መልካም ነገር ይሆን እንዴ ይሄ ነገር ብሎ አሁን ህዝቡ ብዙ ሲወያይበት የሰነበተ ነው። ግን ትልቁ ችግር ምንድን ነው? ራስን መመርመር እንዳለ ይሁን በግምገማቸው በምን በምን ሲያደርጉት የነበረ ነው። ይሄ ወደ መድረክ ወጣ፣ ለህዝብ ይፋ ሆነ። ስለ ይቅርታው ጉዳይ ትንሽ የቃላት አክሮባት ይመስለኛል። አንደኛ በተፈጠረው ጉዳትም ፌዴራል መንግስት ያዘነ ሲሆን ለተፈጠረው ችግር ሁሉ ይቅርታ ይጠይቃል ነው ያሉት። እነዚህ ሁሉ ችግሮች ያመጣው የፌዴራል መንግስት ውሳኔ ይመስለኛል። የቅማንትን ጉዳይ የአማራ ክልል ራሱ አመንጭቶት በህግ አካሄድ ሂዶበት የወሰነው ጉዳይ አይደለም። የኦሮሚያ ማስተር ፕላን ጉዳይም የአዲስ አበባ ከተማ አስተዳደር እና የኦሮሚያ ክልላዊ መንግስት ተመካክረው ያመጡት አይደለም። የፌዴራል መንግስት አብዛኛውን የሰራው ነገር ነው እና እዚህ ላይ በጣም ትንሽ ጉራማይል የሚሆነው የፌዴራል መንግስት ያዘነ ሲሆን ለተፈጠረው ችግር ሁሉ ይቅርታ ይጠይቃል። እሺ መልካም፣ ጥፋቱን ግን ያጠፉት ክልላዊ መንግስቶች ናቸው አይነት ነው። በእነሱ ምትክ ነው ይህን ይቅርታ ምን ጠይቀው? ብዙ ያልተብራሩ ነገሮች አሉ።
ጉዳቶች ተከስተዋል። የፌዴራል መንግስትም በሆነ ጉዳይ ላይ የሀገራችንን ህዝቦች በከፍተኛ ደረጃ ይቅርታ ይጠይቃል።
ይሄ ነው ይቅርታ የሚለው። ግልጽ አይደለም ያሉ አቶ አባ፣ እንደ ግልጽ እንዲሆን እርስዎም በደንብ ጠቅሰው አስቀምጠውታል። ይቀጥሉና ወደ ፕሮፌሰር አለ ይሄዳለሁ።
ያ ከሆነ ይቅርታን ብቻ ሳይሆን ህዝብ ሞቷል። በዚህ ተጠያቂነቱን ልክ ራሳቸው መውሰድ አለባቸው። በደንብ አድርጎ ግልጽ ተደርጎ መቀመጥ አለበት። ይሄ እንደው ለህዝብ ፍጆታ የቀረበ እንጂ ይሄን ያክል ከልብ ስህተትን አምኖ እናስተናክክላለን፣ ይሄኛውን ደግሞ እኛ ያመጣ ነው፣ ጉዳትም የደረሰው በእኛ ምክንያት ነው የሚል ግልጽ የሆነ ነገር ምንም አላይበትም። አክሮባትነት እንደው ያልፋል ብዬ ማላምን
እንዳሉት ነው። የአድማጮቻችን አስተያየትም እንደዛ ነው። ግልጽ አይደለም ምን ማለት ነው ነው። የታሰሩ ሰዎች አሁን ይፈታሉ፣ የተበደሉ ሰዎች ይካሳሉ፣ ንብረታቸው የወደመ ካሳ ይሰጣቸዋል፣ ወዘተረፈ ይሄን ያሉበት ሁኔታ የለም ነው። ፕሮፌሰር አልማርያም በተለይ ከህግ አኳያ ምን ማለት ይሆን? ይሄ ጥፋት ሰርተናል ማለት ህዝቡ ቅሬታ ገብቶታል ነው ያሉት።
በእኔ አስተያየት እንኳን ነገሩ በጣም ግልጽ ነው። አንደኛ የፕሮፓጋንዳ ዘመቻ ነው፣ የሆኑትን ነገሮች አልሆኑም ለማለት ነው። አንድ ሰው ካንሰር ታሞ በሽታ ራስ ምታት ነው እና ስለ ራስ ምታትህ እንነጋገር እንደማለት ነው። ለምሳሌ ኃይለማርያም የሚያወራው ምንድን ነው? ስለ ቅሬታ ያወራል። አንድ ቦታ ላይ ይቅርታ ብሎ ቃሏን ወርወር አድርጓል። በጠቅላላ አቀራረቡ ደግሞ አጥፍተናል ግን ተደፋፍኖ ነገሩ ይቀመጥና ወደፊት እናሻሽላለን። ደግሞም ህዝቡ በሚሰማበት ጊዜ እንዴ ራሳቸውን ሂስ አቅርበው ምናልባት ለመሻሻል የሚፈልጉ ናቸው የሚልም አይነት አስተያየትን ያዘሉ ነገሮች ነው የተናገረው። ለእኔ ግን ይሄ ሁሉ ያዞንባ ብዬ ነው ማየው። ዋናው ነገር ተጠያቂነት ነው። ተጠያቂነት ማለት በተለይ በጠቀስከው ህጋዊ መንገድ ምንድን ነው ተጠያቂነት? የሞት አደጋዎች፣ በንብረት ላይ የደረሱት የህወሓት ወታደሮች የፈጸሙት ወንጀሎች የመሳሰሉትን፣ ለእነዚህ ሁሉ ማን ነው ተጠያቂነቱ ነው። ይሄ ደግሞ ዋና አንገብጋቢ ጥያቄ ነው። እንደምናውቀው ሁሉ ያለው አገዛዝ ተጠያቂነት የሚባል ነገር አያውቅም። ለምሳሌ በ2005 ከምርጫው በኋላ የተገደሉ 193 ሰዎች፣ እስከ 763 ሰዎች የቆሰሉ አሉ። ስለ እነሱ የተጠየቀ ነገር የለም። ስለዚህ በየቦት በየጊዜው እየተደጋገመ ሰው ይገደላል፣ ይጨፈጨፋል፣ ይረሸናል፣ ግን ተጠያቂነት የለም። ስለዚህ ጣት መቀሰር ይላል። ጣት መቀሰር ማለት እነሱ ናቸው ሰው ይሄ ቴሮሪስት ነው፣ ይሄኛው አሸባሪ ነው፣ ይሄኛው አጥፊ ነው፣ ይሄኛው ደም አፋሳሽ ነው እያለ ጣት ይቀስራል። ነገር ግን ጣቱን አውራ ጣቱን በሚቀስርበት ጊዜ ሶስት ጣት ደግሞ ራሱ ላይ እንደሚቀስር አይታየው። ስለዚህ ዋናው ነገር በህግ ብዙ ተጠያቂዎች ነገሮች አሉ፣ በፖለቲካም ተጠያቂዎች ነገሮች አሉ። ምንድን ነው? አንደኛ መልካም አስተዳደር። ምርጫ መስረቅ ማለት ዋናው የመልካም አስተዳደር ትልቁ ጉድለት እሱ ነው። ህዝቡን ሳይጠየቅ የህግ በላይነት ሳይኖር መብቱ ሳይጠበቅ መሬቱን መንጠቅ ራሱ የአስተዳደር ጉድለት ነው። ጋዜጠኞችን ማሰር የአስተዳደር ጉድለት ነው። ህዝቡን ማሸበርና ህዝቡን ማንቀጥቀጥ፣ እነዚህ ነገሮች በሙሉ ጉድለቶች ናቸው። ስለዚህ ቅሬታ ብሎ በሚያወራበት ጊዜ የህዝቡን አእምሮ እንደ መስደብ ያህል ነው። ይሄ ቅሬታ አይደለም፣ ይሄ ትልቅ አስቸጋሪና ያንን መንግስት ካለበት ቦታ መወገድ ያሉበት ነገሮች ድረስ የሚያደርስ ጥያቄ ነው። ስለዚህ ይህንን ደባብሰን ማለፍ አንችልም።
ያለውን መንግስት እስከ ማስወገድ ቢሉ ፕሮፌሰር አልማርያም የፖለቲካ መሪዎችም እንደ ዶክተር መራ የመሰሉት ይሄ ፓርቲ ጥፋት ሰርቻለሁ ካለ ከስልጣን መውረድ ነው ያለበት እስከ ማለት ይሄዳሉ።
ይሄ በኢህአዴግ ቁመት የተሰራ የዲሞክራሲ ጥብቆ በቅቶታል። ህዝቡ በቃኝ ብለዋል። ሂዱልን አልመረድናቸው እያለ ነው
ህዝቡ። ይሄንን ነው የሚለው ነው። በዚህ የተነሳ በዚህ ላይ ገፋ አድርገው ፕሮፌሰር አል ተናግረው ወደ አቶ ገብሩ እመለሳለሁ።
አድማጮች አሁን ከእናንተው የደረሱንን በድምጽ የተላኩትን ጥቂቶችን እናሰማለን።
Hello, ቻለበል ባናሉ ከካናዳ ነው የምደውለው። ክላንዳ አስተያየቱን ሁልጊዜ አድማጫችሁ ነኝና ከባካችሁን ቪዲዮዎች ከእያንዳንዱ ቀበሌ ከየገጠሩ ላይ አንዳንድ ሰው እየለቀማችሁ የሀገራችንን ሁኔታ ባካችሁ አታባብሱት። በእውነት በጣም ሰሚያችሁ ነኝ። ለሰላማ ነው እንጂ ለእንደዚህ አይነቱ ነገር ብዙ ባትተባበሩ ደስ ይለኛል። እውነቱን ማጋለጽ ጥሩ ነገር ነው፣ ግን አንዳንዶቹ በጣም የተጋነኑና በጣም ያላግባብ የሆኑ ናቸው። አመሰግናለሁ ቪዲዮዎች። ታንክ ዩ።
አሎ ቮይስ ኦፍ አሜሪካ ሬዲዮ ነው አገልግሎት። ይሄ በወቅቱ ሁኔታ ላይ ድርቅም ሆነ ፖለቲካዊ ሁኔታዎችን በተመለከተ ምሁራኖችን እየጋበዛቸው ነው። አሁን ጀምራቸዋል። ከአዲስ አበባ ዩኒቨርሲቲ 3 ምሁራኖች እየተጋበዙ መልስ እየሰጡ ነው። ነገር ግን ምንድን ነው አንድ ነገር ሀሳብ መስጠት እንፈልገው፣ ብዙ ጊዜ የኢትዮጵያ ውስጥ ያሉ ምሁራኖች ሲጠየቁ ምሁራዊ እውቀታቸው ትተው አብዛኛውን ጊዜ እንግዲህ ከሙሉበት የሚያድሩበት ይበልጣል የሚባል ነገርም እንዳለ ታውቃላችሁ። አብዛኛውን ጊዜ ተጠንቅቀው ነው እውነቱ ምሁራዊነታቸው መጠንጠን ትተው አብዛኛው ወደ ገዢ ፓርቲ ያደላል። የምናገሩት ነገር ሁሉ የነዛ ጥሩ ጎን እየጠበቁ ነው እንጂ እውነተኛውና ትክክለኛው ነው አንድ ምሁር ሊያስቀምጥ የሚገባውን ነገር አያስቀምጡ። ችግር አለ። ያንን ደረጃ እየጠበቁ ነው። ይህን ብንናገር ነገ ወደኛ ነገር ይዞርብናል የሚሉ ይሄ ደግሞ ብዙ ቮይስ ኦፍ አሜሪካ አድማጮች አጥንተውታል፣ ተከታትለናል፣ እናውቃለን።
ሀሎ ቪዎች እንዴት ናችሁ? አንክቴ ነኝ ከስዊድን። ትላንት ማታ አንድ እስክንድር ከአዲስ አበባ ሲዘግብ ጠቅላይ ሚኒስትር ኃይለማርያም በሀገሪቱ የተቀሰቀሰው ረብሻ ኃላፊነቱን መንግስቴና ፓርቲ ይወስዳል ሲሉ ሰማው። ሽብርተኞች ሻቢያ፣ ግንቦት ሰባት፣ ኦነግ አልነበሩ እንዴ? ህዝቡ ማንበረሩ ሲያውቁ እንዴት ቀየሩት? ጅብ ከሄደ ውሻ ጮኋሉ። እግዚአብሔር ይስጥልኝ። ቻው።
ሄሎ ሄሎ ቪዎች እንደምን አላችሁ? ሰላም ናችሁ ወይ? የዘወትር አድማጫችሁ ነኝ ከዚሁ ከዋሽንግተን ዲሲ። ኦሮሚያ ውስጥ ባለፉት 4 ወራት የተደረጉትን ተቃውሞዎች ሳ የሚገርመኝ ነገር አለ። መጀመሪያ ተቃውሞ እንደተነሳ መንግስት ምንድን ያለው የጸረ ሰላም ኃይሎች ኪራይ ሰብሳቢዎች አለ። ትንሽ ቆይቶ ደግሞ ስልጣን በአቋራጭ መንገድ ለመውሰድ የፈለጉ ሰዎች ያስነሱት ነው አለ። በኋላ ደግሞ የኤርትራ መንግስት ግንቦት ሰባት የከሰሩ ፖለቲከኞች አለ፣ እነ በቀለ ገርባን አሰረ። ተቃውሞ እየቀጠለ ሲሄድ ህዝቡ ግን አልሸነፍ ሲል አሁን ደግሞ ቀስ በቀስ ምን ማለት ጀመሩ? ካሳ እንሰጣለን አሉ። ካሳ መስጠት ካሰቡ ጥፋተኛ ነን ማለት ነው። በሌላ አባባል ማስተር ፕላኑ ቀርቷል አሉ፣ የመልካም አስተዳደር ችግር ነው አሉ። ዛሬ ኃይለማርያም ደግሞ ጠቅላይ ሚኒስትር ለማለት ይከብደኛል፣ ያው ሀገሪቱን ህዋ ስለሚመራ ኃይለማርያም ደግሞ ሌሎች ሰዎች ላይ ማሳበብ የለብንም ችግሩ የኛ ነው አለ። ይህ ሁሉ የሚያሳየኝ ነገር ምንድን ነው? በትግል በሰላማዊ ትግል ኢትዮጵያ ውስጥ ለውጥ መምጣት እንደሚችል ነው። ህዝቡ ከቆረጠ ለውጥ ይመጣል። ምርጫ 97 ጊዜ እንኳን 200 ሰው ሞቶ ኢትዮጵያ መንግስት አንድንም ሰው ተጠያቂ አላደረገም። ኮሚሽኑ በመረመረው እንኳን 200 ሰው ነው የሞተው። ያኔ አንድ ሰው አልታሰረም፣ ህዝቡንም ይቅርታ አልጠየቀም። አሁን ግን የኦሮሞ ህዝብ ጨክኖ ተነስቶ እየሞተ መንግስት ሳይወድ በግድ ጥፋተኞቹ እኛ ነን እያለ እያመነ መጥቷል። ለውጥ ይመጣል በትግል ማለት ነው። በ23 ዓመት ጊዜ ውስጥ ኢህአዴግ አንድም ጊዜ ህዝብን ይቅርታ ሲጠይቅና አጥፍቻለሁ ሲል አልሰማሁም። እና ዛሬ ኃይለማርያም የተናገረው ነገር በእውነት በጣም ታሪካዊ ነው።
አጮች ለተሳትፏችሁ እናመሰግናለን። አሁን የመዝናኛ ጊዜ ደርሷል መሰለኝ። አሉላ ምንድን ነው ዛሬ የምታሰማል?
አዳነች አመሰግናለሁ። በቀር ባሉን ጥቂት ደቂቃዎች የሙዚቃ ፋታ እናደርጋለን። ጃኖች ኃይሉ መርጊያ ነው ተከታዩን ማርዬ የሚለውን ዜማ የሚያቀነቅነን።
ማርሸት ማሮለላ ያለኔ ማሊመኝ ያንቺንገላ ማርዬ የማርሸት ማሮለላ ያለኔ ማሊመኝ ያንቺንገላ Let me have a little ነሽ ታሞ ድምር ሚላል ማረ ልብና ታሞ መክሪ ጎንደ ማረ መከኒ ጎንደ ባንዘልከ እንኳን ማረ አብረን እንሄድ ለሚያማልነ ማረ ለገናሽ ታሞ ድምር ሚላል ማረ ልብና ታሞ
አሁን አድማጮች ወደ ተከታዩ ቅንብር እናልፋለን። ሐኪሞን ይጠይቁ።
እንግዲህ የሐኪሞን ይጠይቁ አዘጋጅና አቅራቢ አንተነህና እስቲ ራስህን አስተዋውቅ።
አመሰግናለሁ አዳነች። በዚካ ቫይረስ ወረርሽኝ ዙሪያ በሚያተኩር በዚህ የመጀመሪያ ዙር ተከታታይ ልዩ ዝግጅታችን ዛሬ የመጨረሻውን ክፍል ይዘን ቀርበናል። ሳምንት የዚካ ቫይረስ ከአንድ የነርቭ ስርዓትን ከሚያጠቃ የጡንቻ መዛልና ልምሻን ከሚያስከትል የተለየ ህመም ጋር የተያዘ ወይም ያለውን ግንኙነት የሚመለከት ነበር የጀመርነው። በምሽቱ ቅንብራችንም ከዚያ ከቀደመ ቅንብር አንዷን ነጥብ መለስ ብለን በማስታወስ የህክምና አማራጮቹን እንመለከታለን። ለትንታኔው ዶክተር አሸናፊ ዋቅቶላ ናቸው። የተከታታይ ዝግጅቱ ላይም በመቅረብ ሆነ በአማርኛ መልሰው ስለህመሙ ለህዝብ እያቀረቡ ያሉት ወደዛው እንደለፉ በ1916 ዓ.ም ጆርጅ ጉሌን እና ጆን አሌክሳንደር ባሪ የተባሉ የዚህን በሽታ ምንነት ከተነተኑ ሁለት የፈረንሳይ የነርቭ ህክምና ጠበብት ስም መሰየሙን ጉሌን ባሪ ሲንድረም መባሉን ጨምረው ጽፈዋል። ዶክተር አሸናፊ ወደሚቀጥለው አብይ ርዕስ እንሻገር። ቀደም ብለው ያነሷቸውን የመተላለፊያ መንገዶችም በቅርበት እንድንመለከት የሚጋብዝ ነው። በተለይ በዚህ በዩናይት ስቴትስ የተለየ ትኩረት ከሳበ በኋላ ቀደም ብለን ያነሳ ነው የዩናይት ስቴትስ ብሔራዊ የበሽታዎች መከላከያና መቆጣጠሪያ ድርጅት ሲዲሲ በበርካታ የዩናይት ስቴትስ ክፍለ ግዛቶች ውስጥ ከሰዎች ጉዞ ጋር የተያያዙ ወደ እነኚህ በሽታዎች ወይም ወረርሽኞች ወደ ተከሰቱባቸው አካባቢዎች ሄዶ ሲመለሱ የቤተሰብ አባሎቻቸው ላይ የምርመራ ውጤት ያሳየውን ወይም ደግሞ በምርመራ መረጋገጡን ምክንያት በማድረግ በዝርዝር አቅርበዋል። ከአላባማ ጀምሮ እዚህ እኛ የምንገኝበትን የዋሽንግተን ዲሲ ዲስትሪክት ኦፍ ኮሎምቢያ የሚባለው አስተዳደር 3 ሰዎች መገኘታቸውን ይገልጻል። ፍሎሪዳ በሚባለው ክፍለ ግዛት 21 ሰዎች ለቫይረሱ መጋለጣቸውን፣ ቴክሳስ በሚባለው ሌላ ትልቅ ቁጥር የታየው 12 ሰዎች መጋለጣቸውን የሚገልጽ ጽሑፍ ይፋ ተደርጓል። ከጉዞ ጋር የሚያያዙ ነገር ቀደም ብሎ የተገለጸውን በተለይ ያልተጓዘው ቤተሰብ አባል ጋራ መሻገሩ በግብረ ስጋ ግንኙነት አማካኝነት ይተላለፋል የሚለውን ያጎላው ይመስላል። እስኪ ቁጥሮቹንም አዛምደው የበሽታውን የመተላለፍ እድልም የተለየ ትኩረት የተሰጠበት ሁኔታ ያስረዱን።
አዎ፣ ደጋግሜ ማለት የምፈልገው የመጀመሪያው መተላለፊያ ዘዴ ቢንቢው ነው። በደንብ እንደገለጽከው በተጠቀሰው ባወጡት ላይ ወደ 82 ሰዎች በዚህ በተለያየ ከመጓዝ ጋራ በተያያዘ አድርገዋል እና እሱም አስመልክቶ እንግዲህ ብዙ ነገር መደረግ አለበት። አንደኛ በግብረ ስጋ የመተላለፉን ምክንያት በማድረግ ኮንዶም መጠቀም ያስፈልጋል። ሁለተኛ ወደዛ አይነት አካባቢ መሄድ ካላስፈለገ አትሄዱ ነው። መሄድ ካስፈለገ ግን እንግዲህ ለቢምቢ መከላከያዎቹን ሁሉ ማድረግ መቻልም ያስፈልጋል። ሌላው እንግዲህ ብዙ ነገሮች አሉ ወደፊት የሚመጡ ስብስቦች ከዚህ ከመተላለፍ ጋር በተያያዘ ነው። እንግዲህ ኦሎምፒክ እየደረሰ ነው፣ ብራዚል ነው የሚደረገው። ከብዙ ሰው ይሄዳል፣ ወጣቶች ይሄዳሉ፣ ብዙ ነገር አለ። ይሄ አንዱ ክፍል ነው። የቅርቡን ይህንን ስናየው በዓለም አቀፍ ደረጃ ያየን እንደሆነም ከአሜሪካን ወጥተም የሚያስተላልፈው ቢምቢዎች ከ400 ሜትር በላይ አይሄዱም። ብዙ ጊዜ እንደው ብንለቃቸው ህዝብ ሲጓጓዝ በመኪና በመርከብ በአይሮፕላን እየሄዱ ነው እንግዲህ ከሀገር ሀገር የሚሄዱ። ስለዚህ ቢምቢዎቹ የትም አሉ። እንደዚህ ከሆነ ይሄ በዚህ በሚሊዮን መስፋፋት ሲጀምር ሁሉም ሀገር ይደርሳል ማለት ነው። ምን ማለት ነው? ከቢምቢዎችን ቁጥጥር ጋር ከበሽታው ቁጥጥር ጋር ከፍተኛ ትምህርት ያስፈልጋል። በተለያየ መንገድ ከወባ ጋር በተያያዘ ትምህርት ትዝ ይለኛል ናዝሬት ከተማ ውስጥ ይሄ ቴሌቪዥን ባልነበረበት ጊዜ ነው የወባ ትንኝ እንዴት በሽታው እንደሚያስተላልፍ መኪና ተራ ግድግዳው ላይ በፊልም ያሳዩን ነው። እንግዲህ 10 ዓመት ሳይሞ ላይ ነው እንግዲህ የምለው ይሄ ምንድን ነው? ህዝቡን ለማስተማር ነው። ዲዲቲ ሲረጅ ትዝ ይለኛል በየቤቱ እየተመጣ ይሄ ወደፊት ምን እንደሚሆን አላውቅም። ይሄ ሁሉ ነገር ማሰብ መጀመር አለብን። ዲዲቲ ማለት አይደለም ግን ከጊዜው ጋር የሚሄዱትን ኬሚካሎችም ሞስኪቶ ኔቶችንም እንደዚህ እያሉ ትልቁ መከላከያ አንደኛ ያ ነው። ተጨማሪዎቹ ደግሞ ኮንዶም መጠቀም የመሳሰሉት ይሆናሉ ማለት ነው።
መልካም እንደ መተላለፊያ መንገዶቹ ሁሉ ጥንቃቄውን በአግባቡ ሊሆን ይችላል ብለዋል። ዶክተር አሸናፊ በርሶም ጽሑፍ እንዳስቀመጡት እስካሁን ዚካ ቫይረስን ለመከላከል የሚያስችል የክትባት መድኃኒት አልተፈለሰፈም። ይሁንና ይሰራል የሚል ተስፋ አሳድረዋል። ህክምናውን በተመለከተ ግን የበሽታውን አስደንጋጭነት በወረርሽኝ መልኩ መከሰትና በተለይ ቀደም ብለን ያነሳነው በጨቅላ ህጻናት ላይ ሊያደርስ የሚችለው ሁኔታ የከፋውን ያህል ህክምናው ያን ያህል ከባድ ያለመሆኑን በጽሁፎ አስረዳለሁ። እስኪ ለአድማጮች እናጋራ።
ለአብዛኛው ማለት ነው፣ ትላልቁ ስብስቦሾችን ማለት ሳይሆን ለአብዛኛው ሰው ትንሽ ህመም፣ ትንሽ ትኩሳ፣ ትንሽ ማሳከክ፣ አይን ማቅላት፣ እንደ ከአይን ጀርባ ህመም ነው እና ብዙ ጊዜ ለነኚህ ምንድን ነው እንደ ታይለኖል ያሉት እንደ ፓራሲታሞል ህክምና እንትኖች ይሰጣሉ፣ ይሻላል። እንግዲህ ሲብስበት ነው። ውስብስቦሾቹ ከመጡ እርግጥ ህክምናው ይጠነክራል ማለት ነው። በተለይ ግሌን ባሬ ሲንድሮም በተለይ ወደ ደረት አካባቢ ከደረሰ ከፍተኛ ህክምና ያስፈልጋል። በብዙ ሺህ የሚቆጠሩ ማይክሮኬፋል ያላቸው ልጆች ከተወለዱ ደግሞ ያ የሚያስከትሉ ውስብስቦች ብዙ ህክምና የሚጠይቅ ነገር አለ። ከሁሉ ግን የሚያሳስበኝ በግልም ምናልባትም ብዙ ሰዎች የሚያሳስባቸው የቫይረስ በሽታ በሌሎችም እንግዲህ ስንት አይነት አዳዲስና የቆዩ በሽታዎችን አይተናል። እነኚህ ፓስፖርት አይጠይቁም። ሰው ሀገር ለመግባት ሲሞክሩ አያመነቱም።
ኬላ ላይ የሚያስቆማቸው የለም።
ወይም እንደ ምስራቅ ተረፈ ግጥም ካራክተር ልግባ እያሉ አያመነቱም። ዘው ብሎ ነው የሚገቡት እና የሰው ልጅ የኢኮኖሚ እንቅስቃሴው ሌሎችንም ነገሮች በሚያደርግበት ጊዜ ራሱን ለመከላከል አደጋው ከመድረሱ በፊት ይሄ እኮ ስለዚህ ቫይረስ መጽሐፍ ከተጀመረ በጣም ቆይቷል። ከ1947 ከተገኘበት ጊዜ ጀምሮ ነው እና በተለይ ከ2007 በኋላ ማስጠንቀቂያዎች ይሄ ነገር ሊዛመታል እያሉ ነበረ ሰዎች። እኛ ጊዜ የምንሰማው ግን ከተዛመተ በኋላ ነው እና ዓለም አቀፍ ድርጅቶች መጠናከር አለባቸው። እንደ WHO፣ CDC ደግሞ ሌላ ድንቅ ድርጅቶች ዶክተርስ ዊዛውት ቦርደርስ ሳይኖት ኢቦላ ላይ ያየነው ዓለምንም ጭምር ነው ያዳኑት እነኚህ ሰዎች። ግን የህዝቡ ከፍተኛ ተሳትፎ ራሱን በማስተማር ያስፈልጋል። ያ ነው የሚያድነን፣ አለበለዚያ ከፍተኛ አደጋ ሊሆን ይችላል ወደፊት።
መልካም ዶክተር አሸናፊ ቀደም ብለው የጠቀሱትን ኢቦላን ጨምሮ ድንገተኛ ወረርሽኞች በሚታወቅም በማይታወቁም ሁኔታዎች አገር በሚያሸብሩበት ጊዜ ትክክለኛውን መረጃ በሰዓቱና በጊዜው ለህብረተሰብ ማቅረብ ከህክምና አገልግሎቶ ባሻገር የሚሳተፉበት ስራ ነው። ወደ አማርኛ መልሰው የህክምና ቋንቋውን በቀላሉ ሰዎች በሚረዱ መልኩ ያዘጋጁትን ጽሁፍ መነሻ አድርገን ነው ይሄን ተከታታይ የመጀመሪያ ዙር ቃለ ምልልስ ያደረግ ነው። የህመሙ ወረርሽኝ ብዙ ያልታወቀ ነገሮችም እንዳሉት ሁሉ በየቀኑ የሚገኙት መረጃዎች ሰዎች ከራሳቸው የዕለት ተዕለት ህይወት ጋርም እንዲያዛምዱ በሚረዳ መልኩ መላልሰን በዚህ ፕሮግራም እንደምናገኘው ተስፋ አድርጋለሁ። ለዛሬው ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እጅግ በጣም አመሰግናለሁ አቶ ሎላ ቮይስ ኦፍ አሜሪካን።
አሁን ወደ ምሽቱ ሌላ ቅንብር እንላለን።
ዝናብ እየጣለ ነው። የዘንድሮው ኤል ኒኖ ያስከተለው ድርቅ ብርታትና ስፋት ባለፈው ግማሽ ምዕተ ዓመት ታይቶ እንደማይታወቅ ተነግሯል። መንግስት ለድርቁ እየሰጠ ያለውን ምላሽ ለማስተባበር ከተሰማሩት ፌዴራል ቡድኖች መካከል አፋር ዞን አንድ ውስጥ እየሰራ ያለው ቡድን አባል የሆኑት በጤና ጥበቃ ሚኒስቴር የህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና እድገትና አደጋዎች ማዕከል ኤክስፐርት አቶ ጌታነህ አርአያ ማብራሪያ ሰጥተውናል። የማብራሪያቸው የመጀመሪያ ክፍል ትላንት ምሽት ተላልፏል። ዛሬ ሁለተኛው ክፍል ይቀርባል።
የተወሰነ ከኮሚቴ ስናነሳ ወይ ከዞን ባለው ነው የተረጋገጠ አይደለም። አንዳንድ አካባቢ እንደዚህ አፐር ሬስፓይራቶሪ ወይ ላይኛው መተንፈሻ አካል ሰዎች እንደዚህ አይነት ምልክት ትኩሳትንም ጨምሮ የሚባል አለ። እሱንም ቢሆን ያው ኮመን ኮልድም ሊሆን ይችላል። ከአንዱ በትክክል ያልተገነዘበ ሰው
እንደ ጉንፋን ማለት ነው
ሊሆን ይችላል። አሁን በዚህኛው ሳምንት ግን አልሞስት ኢንፎርሜሽኑ የለኝም። ከአንድ ሳምንት በፊት እንደዚያ ነበር፣ ላብራቶሪም እንዲወሰድ እኛ ጋም ተመሳሳይ ኬዝ፣ ምናልባት ልዩነት ከኖርማል ወጣ ያለ ነው ወይ የሚለው ማብራሪያ ስጠይቅ ነበር። አልሞስት ያው እሱም የጠፋበት ነው ያለው። ስለዚህ እንደ ክልል በተለይ አፋር አካባቢ ሰላም እንደሆነ ነው። ምናልባት ከዚህ ከአጣዳፊ ተቅማጥና ትውከትን ብናይ፣ ምክንያቱም የተወሰነ አካባቢ ልኖር ስለምችል ሩመሩም
እኛ አካባቢ ሰላም ነው። እንግዲህ እናንተ ሰሞኑን ካችመንት አይኖርም።
አዎ ሰሞኑን በደቡብ በተለይ 40 ምንጭ አካባቢ እንደዚህ አይነት ሁኔታ ተስተውሏል ተብሎ ነበርና እሱንም ላነሳሉት ነበር። በተለይ አሁን ከዝናቡ ተከትሎም የሚመጡ እነዚህ ውሃ ወለድ በሽታዎች፣ ቬክተር ወለድ በሽታዎች ሊኖሩ ይችላሉና በነዛስ በኩል ምንድን ነው የምታደርጉት ጥንቃቄ? ምንድን ነው የሚደረገው ምላሽ?
እኛ አሁን በተለይ ደቡብ ምስራቅ አካባቢ እነዚህ ሶማሌ ክልል፣ ኦሮሚያ አካባቢ ደቡብን የሚያገናኝ ከአሁን በፊትም እንደዛ አይነት ትሬንድ ስለነበረው ኬዞች ይኖራሉ እዛ አካባቢ። የአርባ ምንጭም ከዚያ ከአጣዳፊ ተቅማጥና ትውከት አሶሽት የማድረግ ሁኔታ ነው ያለው። ምናልባት እኔም ፊልድ ስላለሁ ቀጥታ ፐርሰንት የሚባል ኢንፎርሜሽን ላይኖረኝ ይችላል። እሱ ነው። ቢሆንም ደግሞ እንደዚህ አይነት እኛንም ጨምሮ ሁልጊዜ በተለይ ኮሌራ ሊሆን ይችላል ወይም ኤደብልዲ ዝናብ በሚወጣበትና በሚገባበት ሁልጊዜ ስጋት ነው የሚሆነው። ምክንያቱም የመደፍ አደፍርሶ ነው የሚገባው ሲወጣም ያው መቆራረጥ ስለሚኖር ይህን ተከትሎ የሚገባው የራሱ የጥንቃቄ መልእክቶች እየተላለፉ እንደሆነ ነው የማውቀው። ኢቭን በጤና ጥበቃ ሚኒስቴርም በሚዲያ እየተነገረ ነው በአሁኑ ሰዓት።
እርስዎ እንግዲህ አሁን በዚህ በድርቅ አካባቢ ለሁለት ወር እዛ ቆይተዋል ማለት ብዙውን ነገር በተጨባጭ ያውቁታል። በተላላፊ መረጃ ሳይሆን በቀጥታ የመጀመሪያ መረጃ ነው እጆ ላይ የሚገኘው እና
በተለይ ይሄ ወረዳና ከወረዳውም በተጨማሪ ይሄ ዞን አንድ ነው አጋጣሚ ያለሁበት ወረዳ የሚገኘው። ስለዚች አካባቢ ስፔሲፊክ በደንብ ማንሳትም እንችላለን።
እርስዎ ስጋት ብለው የሚጠቅሷቸው ከፍተኛ ጥንቃቄ ሊደረግባቸው ይገባል፣ ህብረተሰቡም የመንግስት አካላትም መንግስታዊ ያልሆኑም በዚህ ላይ ምላሽ በመስጠት ላይ የተሰማሩ አካላት ሊያተኩሩባቸው ይገባል ብለው የሚጠቁሟቸው የስጋት አካባቢዎች አሉ?
ከውሃ ወለድ አሁንም ውሃ እጥረቱ በዚሁ በቀጠለ በተለይ እንደ አፋር ክልል ሱጉም የምንለዋለ ይቺ መጋቢት አካባቢ አሁን መዝነብ ያለበት ማለት ነው። ይቺን ካልዘነበች አንድ ውሃ ያጥራል። በዛ ልክ ደግሞ የምግብ እጥረቱ ይከሰታል። ስለዚህ ያው ማልኑሪሽድ የሆነ አካባቢ ደግሞ ያው ቡልነረብ ነው የሚሆነው።
የምግብ እጥረት ያለበት አካባቢ ማለት ነው
አካባቢ ስለሆነ ቺ ዝናብ ካልጨመረች ወይ ካልጣለች ተያያዥ ነው የሚሆነው። ውሃ ወለዱም ሊከሰት ይችላል። ምክንያቱም ከሌለ በዛ ልክ ውሃ የለም ስንል ደግሞ ያው ማልኑትሪሽኑ፣ ምክንያቱም ውሃ ስንል ለሰውም ለእንስሳ በዚያ በመኖም ስለምናጠቃልለው ዝናብ ካልዘነበ ምናልባት የተለየ ትኩረት ሊያስፈልገው ይችላል። ከመንግስትም ባለድርሻ አካላትም ከመንግስት በእርግጥ አሁን ባለው ሁኔታ አሁን የተጀመረው ድጋፍ መቀጠል እንዳለበት ነው የተገነዘቡ። ያው የመዘናጋት ሁኔታ ሊታይ ይችላል።
እስካሁን ድረስ ባለው ሁኔታ የሚደርሱ የተለያዩ ችግሮች ሊኖሩ ይችላሉ። ከድርቁ ጋር ተያይዞ ለምሳሌ ውሃው ራሱ በድርቅ ጊዜ የመበከል ባህሪ ያመጣል። ያለው መሬት ውስጥም ያለው ውሃ ቢሆን ማለት ነው፣ በቂ ዝናብ በሌለበት ሰውንም ደግሞ ስንመለከተው የአእምሮ ችግር ሊያጋጥመው ይችላል። እነዚህ ሁኔታዎችን እርሱ አስተውለዋል?
አይ እስካሁን በእርግጥ የጎላ ችግር የለም። ኖርማል ያው ውሃም ሲበላሽ በእርግጥ ቅድም እንዳሉት ግራውንድ ዋተር አሁን የመሬት ውሃ የመሬት ውስጥ ውሃ በተለይ እነዚህ ቀለል ያሉ ሀንድ ፓምፕ የምንላቸው መሬቱ ውሃ ባጠረ ቁጥር ይወርዳል። ግን እየተከታተልን ሲወርድ የሚያስፈልገው ርዝመት እየተጨመረ ውሃ እንዲቀጥል ነው እየተደረገ ያለው። ሳይኮሎጂካል እንደዚህ ያየሁት የለም። ኢቭን ከገበያ በተለይ ነው ያለሁበት አካባቢ ከገበያን ጨምሮ ብዙም ዲፕሪሽን የለም፣ ደህና ለማለት ይቻላል። እንደ ክልልም ከዚህ ብዙም የተለየ የለም። የሚለየው ምናልባት እቺ ያልናት ነገር ሁልጊዜ የሚጠብቋት አላገኙ ምናልባት ሊለይ ይችላል። እሱ ያው አብረን የምንጠብቀው ነው የሚሆነው።
እርስዎ ከፌዴራሉ መስሪያ ቤት ነው ከጤና ጥበቃ ሚኒስቴር ነው ወደዚህ ወደ አፋር አሁን የመጡትና ምን ያህል እንደዚህ አይነት እንቅስቃሴ ተደርጓል? ስንት ቡድኖች ተሰማርተዋል? ድርቅ በበዛባቸው በታየባቸው አካባቢዎች እርስዎን የመሳሰሉ ማለት ነው።
ፕሮግራሙ በእርግጥ የእነዚህ ታዳጊ ክልሎችን መሰረት ያደርጋል። በዋናነት ደግሞ በድርቁ አካባቢ የተጠቁ አካባቢ እንግዲህ ከታህሳስ መጨረሻ አካባቢ ጀምሮ አልሞስት አፋር አሁን በሁሉም ወረዳዎች ሰው አለበት። በእርግጥ ያው በስም ባልጠቅሳቸውም ባለን ኢንፎርሜሽን ከክልል ጀምሮ ስለዚህ የተሸፈነ ይመስለኛል። ቅድም እንዳልነው በጣም የተጠቃው ክልል ይሄኛውም ስለነበር ከአፋርም ደግሞ ያው ዞን ሶስት በዋናነት ከበድ ይለዋል።
እርስዎ ዞን አንድ ነው ያሉት?
ዞን አንድ ነኝ እኔ። ስለዚህ ሁሉም ሰው አለው ለማለት ነው።
ሌላው በስነ ምግብ አጥኚዎች እና በድርቅ ሁኔታ ተመራማሪዎች ምግብ አለመኖር በራሱ በሽታ ነው፣ ምግብ አለማግኘት በራሱ በሽታ ነው ነው የሚባለው እና የምግብ አቅርቦቱ አሁን እንዴት ነው? እርሶ ባሉባቸው አካባቢዎች በተለይ ከአፋር የሚሰሙ አንዳንድ ስሞታዎች አሉ። በበቂ ሁኔታ አይደለም እየደረሰ ያለው ወይም ደግሞ የቤተሰብ ቁጥር ግምት ውስጥ ሳይገባ ነው ምግብ የሚሰጠው። 10ም ሰው ኖረ 20ም ሰው ኖረ የመጀመሪያዎቹ 5 ሰዎች ብቻ ናቸው ምግብ የሚያገኙት፣ እንደዚህ የሚባል ነገር አለ እና እርሶ እዛው ካሉ የምግብ እደላውንስ የምግብ አቅርቦቱንስ ያያሉ ያስተውላሉ?
አዎ አሁን እንዲሁ
በትክክል ከማየውም ለመናገር መንግስት በየወሩ ሁለት አይነት አቀራረብ ነው ያለው አጋጣሚ። ይሄ ፕሮዳክቲቭ ሰስቴኔት የምንለውና የእለት ምግብ ተብሎ ማለት ነው። ይሄ ኢመርጀንሲ ሪሊፍ
አሁን አጣዳፊው ማለት ነው። አዎ
አዎ፣ ለልማት ሳይሆን ለእለት ምግብ የምንለውና እንዲያውም የአፋር ቁጥር እንግዲህ ምናልባት 1.2 አካባቢ ሊሆን ይችላል ህዝቡ ማለት ነው።
1.2 ሚሊዮን
ሊሆን ይችላል ሊበልቅም ሊያንስም፣ ኤኒዌይ እዚያ አካባቢ ነው። ትክክለኛ ቁጥር በእጄ ባይኖርም
ለድርቅ የተጋለጠው ነው የሚሉኝ
አይደለም፣ ጠቅላላ ህዝቡ ማለት ነው።
እሺ፣
በሴፍትነትና በድርቅ የሚረዳው ግን በክልሉ ስናይ ከዚያ ቁጥር በለጥ ያለ ነው። እንዲያውም እንኳን ቅሜ ላጠረ ለማለት ስለዚህ ብዙ ቁጥር ነው የሚያሳየው እየቀረበ ያለ ማለት ነው። ስርጭቱም ቢሆን እኔ አሁን አንደኛው ሁላችንም ወይ በክልሉ አካባቢ ያለን ሰዎች የምናደርገው አንዱ የእርዳታ ስርጭቱ ፍትሐውነት ለምሳሌ በጎሳ ነበር ቀደም ምስል ምናልባትም የቅርብ አስተዳደር በትክክል የእደላ ቀን ጠርቶ አለመስጠትን ይህን እንደ ክስተት የሚታይ ነበር እና ይህን ትኩረት በመስጠት አሁን ለምሳሌ ይህን ያለፉት ሶስት ቀን ይህን ነበር የምከታተለው እና ስለዚህ ለተገቢው ሰው እንዲደርሶ ከማድረግ ከነበረው አካሄድ የመጠልበት ወይም የመቀየር ስራ እየተሰራ ነው። ይህም ያው በክልል እንደኔ ያሉ ብዙ ወይም ባለሙያዎች እየተሰራ እንደሆነ ነው። የእርዳታ እጥረት አለ ብዬ እኔ አልገምትም።
አድማጮች፣ ሰለሞን የጀመረው ፕሮግራም አልተቋጨም፣ ይቀጥላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ኤል ኒኞ በመባል የሚታወቀው የፓሲፊክ ውቅያኖስ ወለል ሙቀት አልፎ አልፎ መጨመር በሌሎች የዓለም አካባቢዎች የአየር ለውጦችን ያስከትላል። እንደ አውሮፓውያን ዘመን አቆጣጠር በ2015ና 2016 ዓ ም የታየው የኤልኒኞ ውጤት ግን እስከ ዛሬ ከተመዘገቡት ሁሉ ጠንካራው ነው። ከኤልኒኞ ጋር በተያያዘ የበረታ የአየር ለውጥ የደረሰበት ደግሞ በኢትዮጵያ ነው ሲል ይጀምራል የዕለቱ የቪኦኤ ርዕሰ አንቀጽ። ያለፈው ዓመት የክረምት ወይም የዝናብ ወራት በጣም ደካማ የነበር ሲሆን በበልግ መጣል የነበረበት ዝናብ ደግሞ የመጣው ዘግይቶ ነው። በፋኦ ማለትም በተባበሩት መንግሥታት የምግብና እርሻ ድርጅት መግለጫ መሠረት ከ50 ዓመታት ወዲህ ኢትዮጵያን ክፉኛ የመታት ድርቅ ለተከታታይ ምርት መጥፋትና በስፋት ለታየው የከብቶች እልቂት ምክንያት ሆኗል። ሁኔታው የሰብአዊ ፍላጎቶችን በሦስት እጥፍ አሳድጓል። በአሁኑ ወቅት 10,200,000 ኢትዮጵያውያን ስር ለሰደደ ረሃብ ተጋልጠዋል። 7.5 ሚሊዮን ገበሬዎችና ከብት አርቢዎች ደግሞ አስቸኳይ እርዳታ ያስፈልጋቸዋል። ያን ካላገኙ ለሚቀጥለው ዓመት እህል ማምረት አይችሉም፣ ከብቶቻቸውም ያልቃሉ ይልና ርዕሰ አንቀጹ ሐተታውን ይቀጥላል። ከወዲያኛው ዓመት 2014 ዓ ም እንደ አውሮፓውያን ዘመን አቆጣጠር ጥቅምት ወር ጀምሮ ዩናይትድ ስቴትስ ከ500 ሚሊዮን ዶላር በላይ እርዳታ ለኢትዮጵያ ሰጥታለች። ሌላ ከ4 ሚሊዮን ዶላር በላይ እርዳታ ለግሳ ገበሬው በእጅጉ የሚያስፈልገውን ዘር ከወዲሁ እንዲዘራ አስችላለች። ዘንድሮ ግን ዩናይትድ ስቴትስ ተጨማሪ እርምጃ ወስዳለች። ይህም ቀውሱ ይበልጥ ሳይበረታ ለመከላከል አስፈላጊ እንደሚሆን በማመን ነው። ሁኔታው ተባብሶ ከቁጥጥር ውጭ ከመሆኑ በፊት አንድ በአደጋ ወቅት ፈጣን ምላሽ መስጠት የሚያስችል ቡድን ወደ ኢትዮጵያ ልካለች። የሙያተኞቹ ቡድን በግንባር ቦታው ላይ በመገኘት ሁኔታውን ገምግሞ የእርዳታ ዕቅዱንና የአስቸኳይ ጊዜ ምላሹን ምንነት ያሳውቃል ብለዋል የዩኤስኤአይዲ ኃላፊዋ ጌይል ስሚዝ። በዚህ ጉዳይ ላይ ቀድመን በስፍራው የምንገኝበት ምክንያት በለጋሾች፣ መንግሥታዊ ባልሆኑ ድርጅቶች፣ በራሱ በኢትዮጵያ መንግሥትና በተባበሩት መንግሥታት ድርጅት መካከል እውነተኛ ስምምነት እንዳለ በመረዳታችን ነው ሲሉም የዩኤስኤአይዲ አስተዳዳሪዋ ጌይል ስሚዝ አክለው አስረድተዋል። የተደረሰው መግባባትም በጣም እጅግ በጣም ፈጥነን እርምጃ ከወሰድን ድርቁ ሊያስከትል የሚችለውን ጉዳት መከላከል እንችላለን የሚል ነው ብለዋል ባለሥልጣኗ። እነዚህን እርምጃዎች በመውሰድም ቀሪውን ዓለም አቀፍ ኅብረተሰብ በመምራት መፍትሔ እንደምናስገኝ ተስፋ እናደርጋለን ያሉት ጌይል ስሚዝ እኛ አሁን እርምጃ ከወሰድንና ሌሎች ለጋሾች ከተከተሉን ሁለት ነገሮችን ማከናወን የምንችል ይመስለኛል ብለዋል። እነርሱም የከፋው ድርቅ ሊያደርስ የሚችለውን ጥፋት ማስወገድና ሀገሪቱ ባለፉት በርካታ ዓመታት የገነባችውን ልማት መጠበቅ ይሆናሉ ሲሉም አብራርተዋል። ርዕሰ አንቀጹ ሐተታውን ሲያጠቃልልም ዓለም በአሁን ወቅት ማድረግ የሚገባው ለሰብአዊ ችግሩ ምላሽ መስጠት ብቻ ሳይሆን ከዚያ በላይ ሊደርስ የሚችለውን አደጋም ፈጥኖ እንዲከላከል ነው ሲሉ ጌን ስሚዝ የተናገሩትን ጠቅሷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
አዳነች ፍስሐየንን ከአቀነባባሪያችን ንጉሱ ታምሬ ከተተኪው የስርጭት መሐንዲስ እንዲሁም ከእለቱ ዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ረቡዕ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።